ኣሳተፉ ዘለኹም ኮይንኩም ረኺብኩም ናትኩም ቴሌፎንኩም ሃቡና ኣብቲ ናትና ኮሚኒኬሽን ኣብኡ ክንእትወኩም ከም ምኾና ንሕብረኩም እሞ ዝሓንቀኒ እዩ
Are you listening to Fresh Air Community Radio, KFAI 90.3 FM in Minneapolis or online at kfai.org? Well, so am I.
Me too.
ወይዘሪት ዓይነ እትፍ ጅርት ወክብር ነፃነት ፈጣሪ ኢትዮጵያን ስቀልላት ምሰሶዋን ስም ጎንደር አላት አለቻለች ታተይ ሙሽሪት መጭና መጭን እንደተሰበቻይ አንጀትሽ ላይ ሁኝ ልብሽ ባንዳፍታ እንደነዋዘዙ ጮማ በልቶ ጠጅ አንቺም ያደርስ እግደደርሽ እንጂ አባት የማረጉን ወጎጉን አዳብራ አሳድጋኛለች ሽሩሩ ብላ ከምድር መዳኛው ታተና አርባራት ሰዋተ ቅርቡ ስለትረታቦት እናትዋ ጎንደር ትንፋሽዋ ጎንደር እህልዋ ጎንደር አካልዋ ጎንደር
Good afternoon, you are listening to Fresh Air Community Radio, KFAI 90.3 FM Minneapolis. Simple and around the world at kfai.org. Non-commercial community powered radio. And this is the Voice of Ethiopia. We'll be here until 5 o'clock. My name is Sawit. Please stay with us. እናስጥልኝ ክብራትና ክብራን አድማጮቻችን እንደምንላችኋል። በመጀመሪያ የዳግማዊ ትንሣኤን ለምታከብሩ የክርስቲያን አድማጮቻችን ማለትም የኢትዮጵያ በብዛት የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች ይህንን በዓል ያከብራሉ። እንኳን ለዳግማዊ ትንሣኤ በዓል በሰላም አደረሳችሁ እንላለን። ይህ በኬፍያ ሬዲዮ በ93 ኤፍኤም ለሚኒያፖሊስ ሴምፖል እንዲሁም በዓለም ዙሪያ በኬኤፍአይ ዳቶርኬትስ ከትም ቀርብላችሁ ሳምንታዊ የኢትዮጵያ ድምፅ ዝግጅት ከሚኒያፖሊስ ሚኒሶታ ነው። ሰዊት ነኝ። አድማጮቻችን እስከ 5 ድረስ አብራችሁ እንደምትቆዩ በመተማመን የተለያዩ ዝግጅቶችን ይዘንላችሁ እንቀርባለን።
ሰባዶ ግሪያምርኩ
አድማጮቻችን በድጋሚ እንደምንላችኋል ቀደም ብዬ እንደነገርኳችሁ እስከ 5 ድረስ የተለያዩ ዝግጅቶችን ዘነላችሁን ቀርባለን። ሚካኤል አጠገብ ያለ ሚካኤል እስቲ ለዛሬ ለአድማጮቻችን የምናቀርብላቸውን ዝግጅቶች በትነግረን።
አመሰግናለሁ ሰውት። በመጀመሪያ ያው ለክርስትና እምነት ተከታዮች እንኳን ለዳግማዊ ትንሳኤ በዓል አደረሳችሁ ለማለት ፈልጋለሁ። እንግዲህ ያው ኢትዮጵያ እንደሰነበተች እና ዓለም እንደተሰነበተች በሚለው ያው ሁሉም በተለይ ዓለም እንደተሰነበተች በሚለው በተለይ የፖፑ ማረፍ በዓለም ደረጃ ከፍተኛ መነጋገሪያ ነበር። ሌላው እንደዚሁ ኢትዮጵያ ከዚያም ፕሮግራማች ኢትዮጵያን በተመለከተ የአሜሪካ ኤምባሲ ባለፈው ሳምንት ማስጠንቀቂያ አዲስ አበባ አካባቢ እና ሌሎችም ማስጠንቀቂያ ለዜጎቹ እና ለኢትዮጵያ ለተወለዱ ኢትዮጵያውያን እዛ ለጉብኝት የሄዱትን በአጠቃላይ ማስጠንቀቂያ ሰጥቷል። ይሄን ግን ያው መንግስት አልወደደውም ነው የሚባለው። እሱን በድምጽ እናሰማለን። ህብር ሬዲዮ ዘግቦታል። እንደዚህም ደግሞ እዚህ የኢትዮጵያን ችግር ለመፍታት እንደዚሁ ኢትዮጵያውያን ለሀገር አስተብ ኢትዮጵያውያን ከዚህም አንዱ ከሚኒሶታ የሆነ ቃለ ምልልስ ተደርጎላቸው ነበር። እሱንም በድምጽ እናሰማለን። ሌላው ደግሞ ከምሁራን ዓለም እንደዚሁ አንድ ኢትዮጵያዊ ከፍተኛ አስተዋጽኦ ያላቸውና በመስራቅ በተለይ በአፍሪካ ቀንድ የከፍተኛ ውቅና ያላቸው ስለሳቸው አንድ ምናቀርበው ዝግጅት ይኖረናል። እነዚህ ናቸው ሰውት።
እሺ አድማጮቻችን እንግዲህ እስቲ አንድ በራሄል ጌቱ ኢትዮጵያ በሚለው ሙዚቃ እንጀምርና ወደ ዝርዝር ፕሮግራሞቻችን እንወስዳቸዋለን።
አረገኛ
ማጮቻችን ያዳመጥነው ኢትዮጵያዊ ተሰኞን የራሄል ጌቱ ሙዚቃ ነበር። እስቲ አሁን ወደ ሚካኤል እንወስዳቸዋለን። ሚካኤል ምንድነው ለአድማጮቻችን ዛሬ የምናቀርብላቸው የመጀመሪያው ፕሮግራም?
የመጀመሪያው ያው እንግዲህ እንደምናውቀው ያለፉት ከአንድ አመት ተኩል በላይ በአራቱ የአማራ ክፍለ ሀገራት ህዝቡ እየተሰቃየ ነው፣ እየሞቱ ነው። በተለይ በድሮን ብዙ ህዝብ እያለቀ ነው እና ይሄን ደግሞ የውጭ ዲፕሎማቶች ይከታተላሉ። አዲስ አበባ አካባቢ አሁን አለ አይደለም፣ አዲስ አበባን የማስዋብ ሁኔታ ነው የተያዘው እና የአሜሪካ ኤምባሲ ሁሉን ስለሚከታተል ይሄን መግለጫ ሰጠዋል። በድምጽ ምን ሰማው ነው የማስጠንቀቂያ መልእክት ማለት ነው። ይሄን ግን ያው መንግስትን በጣም ያላስደሰተ ነው የተባለ እስኪ እንስማው። አንከር ሚዲያ ነው መሳይ መኮንን የዘገበው።
ኒው የአሜሪካን ኤምባሲ ለዜጎቹ ማሳሰቢያ መልእክት በትላንትናው ዕለት አስተላልፏል። ማሳሰቢያው ለአብይ አህመድ አገዛዝ በቃሪያ ጥፊ የመመታት ያህል የሚያምነው ማለት ይቻላል። ረቡዕ ዕለት ካዛንቺስ ትንሳኤዋን አገኘች የሚል መሪ ቃል ይዞ የገነባውን ፏፏቴ፣ የልጆች መጫወቻና የእግር ኳስ ሜዳ ያስመረቀው አብይ አህመድ ሁለት ቀን ሳይሞላው በደስታው ላይ ቀዝቃዛ ውሃ የሚቸልስ መግለጫ ከአሜሪካን ኤምባሲ ሲወጣ የሚፈጥረውን ድንጋጤና በብልጽግናው መንደር የሚከሰተውን መደናበር በቀላሉ መግለጽ የሚቻል ነው። በእርግጥም ሰላም ነው፣ ሁሉ ነገር የብልጽግና አመላካች ነው። በካዛንቺስ ውስጥ የበለጸገችዋንና ጠንካራዋን ኢትዮጵያ አየናት የሚለው ከበሮ ድለቃ ሰማይ ምድሩን አጨናንቆት ነበረ። ሰሞኑን ኢትዮጵያ ሰላም አይደለችም፣ ብልጽግናንም ስሙ እንጂ የተረፈን ሌላ ምንም ነገር የለም፣ የቀድሞ ሰላማችንን እንኳን መልሱልን፣ ድህነታችን ባለበት እንዲቆም ካደረጋችሁ ራሱ ውለታ እንደዋላችሁ ቁጠሩት እያለ ህዝቡ ምሬቱንና ጩኸቱን ባገኘው አጋጣሚ እያሰማ ባለበት ጆሮአችን የዝሆን ነው፣ ሆዳችሁ በጠኔ ቢደርቅ እንኳን አይናችሁ የሚያምር ነገር ካየ ትልቅ ለውጥ ነው፣ ሲርባችሁ ፒያሳኑና የሰቀልናቸውን ብልጭልጭ መብራቶች ተመልከቱ፣ ሲጠማችሁ ወደ ካዛንቺስ ዘልቃችሁ ከፏፏቴው ጎን ፎቶግራፍ እየተነሳችሁ ያኔ ጥማችሁ ይቆረጣል አይነት መልስ እየሰጡ ያሉት ብልጽግናዎች በአሜሪካን ኤምባሲ መግለጫ ነርቫቸው ቢነካ አይፈረድባቸውም። ጉዳቸውን አደባባይ ያፍረጠረጠ ቅስማቸውንም የሰበረ መግለጫ በመሆኑ የአሜሪካው ኤምባሲ ማሳሰቢያ ለአሜሪካን ዜጎች የተላለፈ የኢትዮጵያውያን የዘመኑ እውነት ነው። በሌላ አነጋገር አሜሪካን ኢትዮጵያውያን የገጠማቸውን እጅግ ዘግናኝና አሰቃቂ ሁኔታ እውቅና የመስጠት ያህል የሚወሰድ መግለጫ አውጥታለች ማለት ይቻላል። ዜጎቿ በማንኛውም ሰዓትና ጊዜ የሚፈጠር ግርግር፣ የሰላም መደፍረስ ሊኖር ስለሚችል አስፈላጊውን ጥንቃቄ እንዲያደርጉ ነው አሜሪካን ያሳሰበችው። አብይ አህመድ ሀገሪቱን በሙሉ በእሳት ለኩሶ ሁለቱን ትልልቅ ክልሎች ጦርነት ላይ ጥዶ አዲስ አበባ ላይ ደሴት በመስራት ኢትዮጵያ ሰላም ናት የሚል መፈክር 4 ኪሎ ቁጭ ብሎ በአምስት ኪሎ ሜትር ውስጥ በገነባው የኮሪደር ልማት ተደብቆ የሚለቀው ዲስኩር ውሃ እንዲበላው ያደረገ ማሳሰቢያ ነው ከአሜሪካን የተሰማው። ሰላም ብሎ በሚመጻደቅባት አዲስ አበባ ሰላም እንደሌለ የሚገልጽ መግለጫ በመሆኑ እነ ካናዳና እንግሊዝ ከዚህ ቀደም ያወጡትን ማስጠንቀቂያ እስካሁን አልቀየሩትም። ዜጎቻቸው በየትኛውም የሰሜንና የምዕራብ የምስራቅ ኢትዮጵያ አካባቢዎች ዝር እንዳይሉ ያስጠነቀቁት መግለጫ እስካሁን በኤምባሲዎቹ ድረገጽ ላይ ይገኛል። ሌሎች የምዕራባውያን ሀገራትም ኢትዮጵያ ውስጥ ዜጎቻቸው ከፍተኛ ጥንቃቄ እንዲያደርጉ በየጊዜው ማሳሰቢያ ማውጣታቸውን አላቋርጡም። የአሜሪካን ኤምባሲ የትላንቱ ማሳሰቢያ አዲስ ነገር ባይሆንም የአብይ አህመድ አገዛዝ የኢትዮጵያ ትንሳኤን ልንጨብጥ ከጫፍ ደርሰናል የሚል በዳመና ውስጥ የተንሳፈፈ የሚሰጠው የቅዠት ዲስኩር በበረከተበት በዚህ ሰሞን መሆኑ ብልጽግናዎች ቅንድባቸው ከፍ ስኪል ሊያበሳጫቸው እንደሚችል ምንም ጥርጥር የለውም። አሜሪካን በነካጇ ሰላማዊ ዜጎች በአማራ ክልል በድሮን የሚጨፈጨፉበትን እጅግ ዘግናኝ ትዕይንትን በተመለከተም የሆነ ነገር ብትል ጥሩ ይሆን ነበረ። የቢቢሲ አማርኛ የሰሞኑ የእናርጅና እናውጋ ሪፖርቱ እንኳን የወረቀት መግለጫ ይቅርና ማዕቀብ የሚያስጥል ውሳኔ ላይ የሚያስደርስ በሆነ ነበረ። ለማንኛውም ለአሜሪካን ዜጎች በኤምባሲ በኩል የተላለፈው ማሳሰቢያ አዲስ አበባ ድንገተኛ ብጥብጥ ሊነሳ እንደሚችል የሚጠቁም መሆኑን መገንዘብ ያስፈልጋል። ህዝብ ፍጹም ተማሯል። ኑሮ እንደ ቋጥኝ ከብዶት የሚገባበት አቶ ተቀምጧል። የሆነ ነገር ቢፈነዳ መመለሻም የለውም። ይህ እንደሚሆን ደግሞ አሜሪካውያኑ ጠንቅቀው ያውቃሉ። ይህም ነው ያሳሰባቸው። የአብይ አህመድ አገዛዝ እንደተለመደው አሜሪካንን ያሳሰባት እኛን አያሳስበንም፣ ኢትዮጵያ ሰላም ናት፣ የጠላት ወሬ ነው አይነት መግለጫ ይሁን ማላገጫ መስጠቱም የሚጠበቅ ነው።
ምንድን ነው ይሄ? በጣም ያው ከዚህ በፊትም ስንናገር የነበረው ነው፣ ህዝቡም የሚናገረው ነው። እና ያን እንግዲህ እነዚህ የምዕራብ ዲፕሎማቶች የአሜሪካም ሁኔታው ህዝብ እንደዚህ ሲማረር በተለይ እነዚህ በትልልቅ ክልሎች ወይም ብለዋቸዋል እነዚህ ክፍለ ሀገሮች በአራቱ ክፍለ ሀገር በአማራ እንደዚሁም በኦሮሚያ ያለው እንትን የህዝብ ስቃይ አንድ ቀን ከቁጥር ውጭ ይወጣል የሚል እምነት ስላላቸው ነው ማለት ነው። አሁን ግን መንግስት አቋሙን አጥፎ ለሰላም ከፈለገ መደራደር ይገባዋል። እንደው አትሊስት እንኳን አለ አይደለም መፍታት እንኳን ባይችል ምን ይመስልሻል ሰቢ?
ነገሩ በጣም አሳሳቢና አስከፊ ሁኔታ ላይ የደረሰ ነው የሚመስለኝ። በተለይ አሁን አንተ ያልካቸውን ነገሮች ሁሉ ጨምሮ በተለይ አዲስ አበባ አካባቢ ነው ሰላም ያለው ተብሎ የሚገመተው። ከአዲስ አበባ ውጪ ምንም አይነት ሰው በብዛት ራሱን ተማምኖ ወጥቶ ተመልሶ አይገባም። የሚወጡ ሰዎችም በተለይ ደብረ ዘይት ከደብረ ዘይት በላይ ብዙ ሰው ማለፍም አይፈልግም። ጠዋት ወጥቶ በጊዜ ይመለሳል አይነት ነገር ነው ወሬ የሚሰማው። በተለይ ደግሞ የኑሮ መወደድ በጣም ከሚገባው በላይ ስለናረ የኑሮ በአመት ባለውም በምኑም ሰው ከእርስ በርስ ከመሰራረቅ አልፎ በጣም አሳሳቢ ደረጃ ላይ ደርሷል። ማጅራት በቾች በጣም በዝተዋል። ወጣቶች እናትና አባቶቻቸውን እንኳን ሳያዝኑ እያጭበረበሩ ለመዝረፍ ብዙ ነገር እያደረጉ ነውና ነገሮች በጣም የመጨረሻው ደረጃ የደረሱ ይመስለኛል። በእኔ በኩል የሚሰማው ነገር ሁሉ ምንም ጥሩ ነገር አይደለም። ምክንያቱም ሰው የሚበላው ስላጣ የግዴታ ካለው ሄዶ ምንም መተዛዘን የለም። ያገኘውን ሰርቆ ማጅራት መጥቶ ነው የሚሄደው። እንደውም ሌሎች ኢቨን አራዊቶች እንኳን ጅብ በጣም ከተማ ውስጥ እየታየ ነው ተብሏል። እና የአገሪቱ ሁኔታ በጣም አሳሳቢ ደረጃ ላይ ቢደርስ ነው የአሜሪካ መንግስት እንደዚህ አይነት መግለጫ የሚሰጠው። እስከዛሬ ሰጥቶ አያውቅም። እና የአገሪቱ ሁኔታ አሳሳቢ ይመስለኛል። በምንም መልኩ ምንም ደህና ነገር የለም ነው የምለው እኔ።
አዎ ትክክል ነው። እንግዲህ ጫና በጣም ያስፈልጋል። አሁን እንግዲህ አንዱ የጫና ምልክት ነው የአሜሪካ መንግስትም፣ እንደዚሁም ደግሞ ኢትዮጵያውያን በትውልድ ኢትዮጵያውያንና ኢትዮጵያውያን ውጭም ያሉት ማሰማት አለባቸው አንድ ነገር። ምክንያቱም ይሄ የሚታየው ብልጭልጭ ነገር ለህዝቡ አይጠቅመው። መጀመሪያ መብላት አለበት ህዝቡ፣ ሰላም መውረድ አለበት። አሁን በተለይ የማረሻ ወቅት ነው፣ ክረምት ሊገባ ነው። ከሰኔ ጀምሮ ካልታረሰም ምርት ካልተመረተ በሚሊዮኖች የሚቆጠሩ ሰዎች ለረሃብ ይጋለጣሉ ማለት ነው። በሚሊዮን የሚቆጠር በመቶ ሺህ የሚቆጠሩ እና አሁን እንደምናውቀው ነው እነ ዩኤስአይዲ የመሳሰለው በጀታቸው ተቀንሷል። እና ህዝቡ ሊተርፍ የሚችለው በዚህ ያለውን የዝናብ ወቅት ተጠቅሞ አምርቶ ሲያመርት ነው። እንግዲህ ይሄ በጣም አሳሳቢ ነው። ይሄንን በመረዳት ሊሆን ይችላል እንደዚህ። ምክንያቱም ሰው ከተራበ መነሳቱ አይቀርም። ያው የምናውቀው ነው በ66 ዓ.ም ለውጥ የመጣው ከኑሮም አንዱም ከኑሮ አንጻር ነው።
አዎ እንዳልከው ነው። ደግሞ አሁን የብልጭልጩ ነገር መብራቱ፣ ውሃው በየከተማ ውስጥ እንደተባለው የተወሰኑ ቦታ አዲስ አበባን ከሌሎች ከተሞች እኩል እናደርጋለን ተብሎ ውሃውን መብራቱን እዛ ላይ ሆኖ ኗሪዎች አሁንም እንደተለመደው መብራት ይጠፋባቸዋል፣ ውሃ ይጠፋባቸዋል። መሰረታዊ ፍላጎታችንን ሳናሟላ፣ የህዝቡ መሰረታዊ ፍላጎት ሳይሟላ ለእይታ ለምን መደረጉ ነው ያልገባኝ በጭራሽ። ይሄን ያለ አገሪቷን በመብራትና በውሃ እንደዛ ማሽጎድጎድ፣ ሰው ሳይበላ ሰው ሳይጠጣ እንደገና በስነ ስርዓት የመብራትና የውሃ አገልግሎት ሳያገኝ እንደዚህ መደረጉ በጭራሽ ካንድ መንግስት ቀርቶ እንደው ከተራሰው ራሳችን እንኳን እስቲ ቆይ ምን እናድርግ ብለን ለራሳችን ብናስብ ለባንድ ቤት ደረጃ ልናደርገው ማንችለው ውሳኔ ነው የተወሰነውና ማንን ለመሳብ ማንን ለማንተን ለማገልገል ነው? መጀመሪያ ያገሪቱ ህዝብ መሰረታዊ ፍላጎቶቹ ሳይሟሉለት ለአገር ጎብኚ ይህን ሁሉ ነገር ማድረግ ደግሞ የሰለጠኑ ሀገር ጎብኚዎች ካሉ መሄድ ብዙ ከኛ ሀገር አሁን ከሚታየው ዛበለጭ ነገር የባሰ የተለየ ብዙ ውብ ከተማዎች አሉ ሊሄዱባቸው የሚችሉት። ኢትዮጵያ ውስጥ ሀገር ጎብኚ ቢመጣ የተፈጥሮ እና የታሪክ ቅርሶችን ለማየት ነው እንጂ መብራትና ውሃ ለማየት ጎብኚ ይመጣል ብዬ አላስብም። ሀሳባቸው ምን እንደሆነ አይገባኝም። እና ያ ሁሉ ብር እዛ ከማለቁ በፊት የሰውን መሰረታዊ ፍላጎት ቢያሟሉ ጥሩ ነበር። እንደተባለው ህዝቡ የሚበላው ሲያጣ አይሞትም፣ እስከ መጨረሻው ደስ ይታገላልና በተለይ አሁን የማጅራት መቺ የሌብነቱ ነገር ከሚገባው በላይ በስቷል ተብሏልና በጣም አሳሳቢ ነው። ብቻ በአሁኑ ሰዓት ኢትዮጵያ ውስጥ ኢትዮጵያዊ መሆን ኢትዮጵያ ውስጥ መኖር በአጠቃላይ ሁሉ አሳሳቢ ነው። እንግዲህ እንዳልከው ነው በ1966 ዓመተ ምህረትን ለውጥ ያመጣው የህዝቡ መሰረታዊ ኑሮዎች አለመስተካከል እና ብዙ ነገሮች መፈጠራቸው ነው ያንን ትግል ያመጣው። ይሄ ነገር ወደዛ የሚሄድ ይመስለኛል። እንደተባለው አንድ ነገር ቢጀመር መመለሻ ያለው አይመስለኝም በበኩሌ።
አዎ ትክክል ነው።
እስቲ አንድ ሙዚቃ እንጋብዛችሁና እንመለሳለን።
Para
አድማጮቻችን ያዳመጥነው ሐመል ማላባተ ኪያ ኪያ እያለች ተጫወተችውን ቀደም ካሉት ሙዚቃዎቿ ውስጥ አንዱን ነበረ። እስቲ ደግሞ አሁን ወደ ሁለተኛው ፕሮግራማችን ሚካኤል ይስተናል። ሚካኤል
አመሰግናለሁ። ሰውቴ ምንድነው በተለይ ብዙን ጊዜ ህዋትም ሆነ ብልጽግናዎች እኛ ለዚህ ብሔር ብሔረሰቦች ተቆርቋሪዎች ነን ብዙ ነገር አመጣናል የሚሉ ናቸው። ግን እነዚህ የተለያዩ ዳያስፖራ ውስጥ የሚገኙ የተለያዩ ብሔረሰቦች ተወካዮች ተነሱ የሚል ጋራ ጥሪ ባለፈው አሰምተዋል። ከነዚህም ውስጥ አንዱ ብዙ ጊዜ ያለ አይደለም ለኢትዮጵያ የሚያስፈልጋትን ህገ መንግስት ከጓደኞቹ ጋር ሲያረቅ የነበረ ወንድማችን ነው። እሱም ከዚሁ ከሚኒሶታ ተካቷል። ህብር ሬዲዮ ነው ባለፈው ሳምንት ቃለ ምልልስ ያደረገላቸው። እስኪ እንስማው።
እሺ
ባንግና ብቻ ሳይሆን በርካታ ኢትዮጵያውያን ይሄንን ህገ መንግስት ብሎ ያቀመጠውን አግራፋሽ ነው ዶክመንት እሱን ብልጽግና የተባለ ኃይል ራሱ ይዘት እየቀጠለ ነው። ስለዚህ ይህን ነገር በአማራ ክልል ያለው የተያያዘ ነው። በፋኖ በኩል ያለው ፋኖ ይታወቃል፣ የአርበኝነት የነፃነት ያልገዛም ያልበገርም ባይነት ነው። በተለይ ጽዳን ወራሪ ፋሽስት ኃይል መጥቶ በዛ ጊዜ ፋኖ ተብሎ ሁሉም ኢትዮጵያ በጋራ በአንድ ላይ ያለምንም ሃይማኖትና ያለምንም ቋንቋ ልዩነት በአንድ ላይ ፋኖ በሚል እንቅስቃሴ አንድ ሆነን ወራሪ ጽዳንን በደንብ አንበጥከን ያሸንፍ የኛ ሀገራችን ላውነታችን አሳልፍ አይሰጥም፣ ባህላችን ታሪካችን ርስታችን አሳልፍ አይሰጥም ተብሎ በፋኖ አድራጀት ነው ሁሉም ኢትዮጵያዊ ያን ጊዜም ያሸነፈ እና አሁንም ያለው የፋኖ እንቅስቃሴ ከዚህ ጋር የተያያዘ ነው። ይሄ በተለይ የባንዳ ታላቅ የጽዳ ታላቅ የሆኑ እነዚህ የቲፒኤልኤፍ እና በተለይ ከዛም ሻዕቢያ የጀመረው ኢፒኤልኤፍ ነው የመጣው ከዛ በኋላ ኦነግ የጨመረበት እነዚህ ሶስቱም ሀይሎች ኢትዮጵያ ጠላት ናት ብሎ የፈረጁ ሀይሎች ናቸው ብለን እናምናለን። ስለዚህ እነዚህ ጠላቶች ወይ ደግሞ ታላቂ የሆኑ የባንዳ ታላቂዎች ከሁሉም ኢትዮጵያዊ በጋራ ሆነን ካስወገድን
ስለዚህ አሁን ህዝብ ለህዝብ አንድ ላይ ሆኖ ነው መንግስትን መከላከል ያለበት። ሁላችን እንድንደርስ የህግ በላይነት ማለት ኮንስቲቱሽን አዲስ ቮት መደረግ አለበት። ይሄ መፍትሄ ስለሆነ ለፋኖ ለአማራ ህልውና ለሚታገሉትን ሁሉ ጠርተን የህግ በላይነት ቮት መደረግ አለበት። ይሄ የህግ በላይነት ሁላችን በእኩልነት በኢትዮጵያ ላይ በአንድነት በሰላም ዋን ማን ዋን ቮት ተደርጎ በእውቀቱ ችሎታው ተደርጎ በታለንቱ ቮት አርገን በሰላም ለመኖር ትስማማላችሁ ወይ ብለን ጥያቄ ጠይቀናቸው አራቱም ክፍለ ሀገር የሚመሩ የፋኖ መሪዎች ቀርቦ የህግ በላይነት እኛ ሁላችን በእኩልነት በኢትዮጵያ ለመኖር ስለምንፈልግ እንደግፋለን እንቀበላለን ስላሉ ነው ሁላችን አሁን አገር መላውን ኢትዮጵያን ህዝብ በተለይ ማጆሪቲ የኢትዮጵያ ህዝብ ክርስቲያንና እስላም ቀጥሎ የኢትዮጵያ ሴቶች ቀጥሎ አገር ተረካቢ ወጣቶች ሁሉ ጥሪ እያደረግን ነው። የኢትዮጵያ ምሁራን
ጥናስልን ተከብራችሁ የብሬዶ ቤተሰቦችና አድማጮች የዛሬው አገራዊ ጉዳይና እንግዶቻችን ለየት ያሉ ናቸው። የህግ የበላይነት ለፍትህ ለዲሞክራሲ የኢትዮጵያ ህልውና አድን ህብረት የጋራ ምክር ቤት ያቋቋሙና ከተለያዩ ብሔር ብሔረሰቦች የተውጣጡ አደረጃጀቶችን ወደ አንድ በማምጣት ላለፉት ወራት ውስጡን ሲደረግ የነበረው ውይይትን ተከትሎ ዛሬ የመጀመሪያውን ይፋ የጋራ መግለጫ ለመስጠት ተዘጋጅቷል። መግለጫውን ከሚሰጡት መካከል መምህር ደምሰው ገብሬ ከጋሞ ብሔር ተወላጆችና የኢትዮጵያ ህልውና አድን ህብረት የጋራ ምክር ቤትና የጋራ ህዝባዊ ጥሪያቸውን ከሚያቀርቡት አንዱ ናቸው። ዶክተር አረጋዊ መብራቱ እንዲሁ የትግራይ ብሔር ተወላጅና የዚሁ ስብስብ አመራሮች አንዱ ናቸው። ኢንጂነር ኦባንግ ኡማን ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደሉም፣ የጋምቤላ ብሔር ተወላጅና የዚህ ስብስብ አመራሮች አንዱ ናቸው። አቶ መኮንን ደያሞ እንግዲህ ለህብር ሬዲዮ ቤተሰቦች አድማጮችም በተለይ ቀደም ባለው ጊዜ ይታወቃሉ። በተለያዩ አደረጃጀቶች ውስጥ ከፍተኛ አስተዋጽኦ ያደርጉ የነበሩ የሲዳ የአማራ ብሔር ተወላጅና በተለያዩ እንቅስቃሴዎች ውስጥ አስተዋጽኦ ያደርጉ የነበሩ ናቸው። እንዲሁ የእሳቸውም የኢትዮጵያ የህልውና አድን ህብረት የጋራ ምክር ቤት ናቸው። እንግዲህ የተለያዩ ብሔር ብሔረሰቦችን አደረጃጀቶች ጋር በተለያየ ደረጃ በውጭ ሀገር የሚገኙ በግለሰብ ደረጃ አስተዋጽኦ ያላቸው ጋር ውይይት ሲያደርጉ ቆይተዋል። በአሁኑ ወቅት እንግዲህ በአማራ ህዝብ ላይ የተከፈተውን ጦርነትና እንደ አገር በአጠቃላይ አገሪቱ የገባችበትን ችግር መሰረት አድርጎ አጠቃላይ ሀገራዊ መፍትሄ እንዲመጣ እንቅስቃሴ መጀመራቸውን እየሰማን ነበር። ዛሬ በይፋ እንግዲህ ያደረጉትን እንቅስቃሴ መሰረት አድርጎ እንድንወያይ ጋብዘናቸዋል። ተናስተልን እንግዶቼ እንግዲህ አቶ መኮንን ደያመው ከሲዳማ ብሔር ተወላጅና የዚህ ስብስብ ቀደም ሲል አስተዋውቀያለው ኢንጂነር ኦባንጉማና መምህር ደምሰው ገብሬ እንዲሁም ከዶክተር አረጋይ መብራቱ ጋር ውይይት እናደርጋለን። መምህር ደምሰው ገብሬ እንግዲህ ይሄን እንቅስቃሴ መቼ ተጀመረ? እነማንን ያካትታል? አሁን በስም እዚህ የተከስኳችሁ እናንተ የተወከላችሁ የመጣችሁበት ብሔር ብቻ ነው ወይስ ሌሎች ብሔር ብሔረሰቦችም በዚህ እንቅስቃሴ ውስጥ አሉበት? ዋና አላማችሁ ምንድነው? እነማን ተሳትፈዋል?
እጅግ በጣም አመሰግናለሁ ህብር ሬዲዮ ዘወትር ኡነት አፍታሙ በመታደግልን አስተዋጽኦ ለኢትዮጵያ ህዝብም ባለውለታ ነኝ። ሌሎች ወንድሞችንም ዶክተር አረጋይ መብራቱ፣ አቶ መኮንን ደያሞ፣ ኢንጂነር ኦባንግም ትልቅ ምስጋና አቀርባለሁ የዘወትር ተባባሪያችን በመሆናችን። አሁን አንድ ማወቅ ያለብን አስቸኳይ ኢትዮጵያ አደን ሪ አስፈላጊ በመሆኑ ነው። እናት ሀገራችን ኢትዮጵያ በሰላም በፍትህ በነጻነት እጦት ለምትሰቃየው ኢትዮጵያ በአንድነት በህብረት ለመቆም ነው። ኢትዮጵያን ከውድቀትና ከውርደት ማዳን የምንችለው ሁላችን ታሪካዊ ኃላፊነቶቻችን በጋራ ሆነን ስንወጣ ነው። የተናጠል ጉዞ የትም አያደርስም። እናት ሀገራችን ኢትዮጵያ እጅግ አሳዛኝ ደረጃ ላይ በአሁኑ ሰዓት ትገኛለች። ለዚህ ነው ህዝባዊ የትግል ጥሪና ይህንን መግለጫ ልንሰጥ የፈለግ ነው። በዚህ መሰረት አሁን ኢትዮጵያ ውስጥ አጠቃላይ ካሉት ከ31 የተለያዩ ብሔረሰቦች ናቸው፣ ከጋምቤላ፣ ከሶማሌ፣ ከትግራይ፣ ከስዳማ፣ ከጉራጌ፣ ከአማራ፣ ከራያ፣ ከአፋር፣ ከኦሮሞ፣ ከወላይታ፣ ከጎፋ እና ከተለያዩት አካባቢዎች በሙሉ ነው። አሁን ኦልሞስት ወደ 31 ከሞሉት የተወጣጣ ነው። ምክንያቱም የተናጠል ጉዞ የትም አያደርሰንም። እናት ሀገራችን ኢትዮጵያ የሁላችንም የጋራ እንድትሆንና በዓለም አደባባይ ላይ አንገቷ ከፍ የምናደርገው በህብረት በአንድነት ስንቆም ነው። ለዚህ ነው የአንድ ድርጅት በአንድ ጎሳ የበላይነት ኢትዮጵያ የምትለው ሀገሪቷን ገደል ነው የከተተው። ለዚህ ነው ኢትዮጵያ ማንም የበላይ አይደለም፣ ማንም የበታች አይደለም። ኢትዮጵያ የጋራ ሀገራችን እንድትሆን ከስምምነት 31 ብሔረሰብ ከደረሰ በኋላ ነው እናት ሀገራችን ኢትዮጵያ ያለው ሁኔታ አሳሳቢ ስለሆነ ህዝባችንን ለመከራና ለውርደት የኢትዮጵያ ፖለቲካ ጉዳይ አጋልጧል። የዓለም መሳቂያና መሳለቂያ ኢትዮጵያን አድርጓታል። በዓለም አደባባይ ኢትዮጵያና ህዝቧን አዋርዷል። የዜጎች ሞት፣ እስራት ተባብሶ ቀጥሏል። የማሰቃያ እስር ቤቶች ኢትዮጵያ ውስጥ ተበራክተዋል። ሰብአዊ መብት ጥሰትና በተለያዩ ቀውሶች ሀገሪቱ ተጠምዳለች። የህግ የበላይነት ኢትዮጵያ ውስጥ የለም። የዲሞክራሲ ነጻነት ደብዛው ጠፍቷል። ዜጎች ይጨፈጨፋሉ። ገዢው መንግስትም የዕለት ስራው ይሆናል። አምባገነንነት ተባብሶ ቀጥሏል። በአዲስ አበባ የወጣቶች አፈሳና ጅምላ እስር ተባብሶ ቀጥሏል። ለዚህ ነው ይህንን እናት ሀገራችን ኢትዮጵያ በአሁኑ ወቅት ከመቼውም ጊዜ በበለጠ በረጅም ታሪኳ ታይቶ ተሰምቶ የማይታወቅ ከባድ የህልውና ሀገር መፍረስ አዝማሚያ ገጥሟታል። ከታሪክ የማይማረው ገዢው መንግስትና አጃቢዎችም ኢትዮጵያን ለውርደት አብቅቷታል። የዚህ አይነቱ ሀገራችን ኢትዮጵያ የገጠማት ትልቅ አደጋ ናዚ ጀርመን በአይሁዶች እንዲሁም ፋሽስት ጣሊያን በኢትዮጵያ ላይ እንደፈጸመው ወይንም በቅርቡ በሩዋንዳ ኢንተርሃሞይ የሁቱና የቱሲ ጎሳዎች ጭፍጨፋ የከፋ ከመሆኑም በላይ የገዛ ዜጋ በድሮን በከባድ የጦር መሳሪያዎች ሁሉ ህዝባችን እየተደበደበ እያለቀ ይገኛል። ለዚህ ነው እናት ሀገራችን ከውርደትና ከውድቀት የምናድነው ሁላችንም ተያይዘ ነው። የሀገራችን መሰረታዊ ትልቁ ችግር ምድር ሩል ኦፍ ሎው የህግ የበላይነት በኢትዮጵያ ባለመኖሩ ምክንያት ተጠያቂ መንግስት የለም፣ ተጠያቂ አስፈጻሚ የለም፣ ነጻና ታማኝ ፍትሃዊ ምርጫ የለም። በህዝብ የተመረጠ መንግስት ሊኖር አይችልም። ሀገሪቱን የሚያስተዳድር ጊዜያዊ የሽግግር መንግስትም ሊዋቀር አይችልም። ምክንያቱም ሀገር የሚመራው በፖለቲካ ሳይሆን በህግ የበላይነት ነው። ለዚህ ነው እጅግ የሚያሳዝነው በኢትዮጵያ የህግ የበላይነት ዲሞክራሲና ነጻነት ባለመኖሩ ነው። ዜጎች ይታደናሉ፣ ይገደላሉ፣ ይሰደዳሉ። በቅርቡም በአማራ ህዝባችን ላይ በተለያዩ ቦታዎች በሸዋ፣ በወሎ፣ በጎንደር፣ በጎጃም ከፍተኛ የህዝብ እልቂት በአሁኑ ሰዓት እየተደረገ ነው የሚገኘው። ለዚህ ነው በትላንትናው ቀን ብቻ ወደ 120 ሰዎች ናቸው ንጹሐን ዜጎች ናቸው የተጨፈጨፉት በድሮን። ከዚህ የባሰ ደግሞ በወራ ጆርሶ በጉራ ጋራቻና በገወጽሆን በረሃ ታፍኖ ደብዛቸው የሚጠፉ ኢትዮጵያውያን ቁጥርና ስፋት ከፍተኛ ነው። የፋኖ የአርበኞች የኢትዮጵያ የነጻነት ጀግኖች ምልክት የፋኖ ትግል የህዝባችን የህልውና ትግል በመሆኑ ፋኖ በደሞ የኢትዮጵያን ታሪክ እየጻፈ ይገኛል። በ21ኛው ክፍለ ዘመን ብዙ ግፍና መከራ የተፈጸመባት ያለችው በዓለም ላይ ብቸኛዋ አገር ኢትዮጵያን ኢትዮጵያና ህዝባን አገር ከስቃይ ከመከራ የምናድነው የህግ በላይነት ዲሞክራሲ የሰፈነባት የምናደርገው ኢትዮጵያን ሰቆቃና ግፍ የምናስቆመው የሁላችንም የጋራ ሀገር የምትሆነው ኢትዮጵያን ይህን ክፉ ስራ ስናስወግድ ብቻ ነው። ኢትዮጵያ ከውርደትና ከውድቀት የምናድነው ከዘር ጥላቻ ወጥተን በህብረት አንድ ስንሆን። ስለዚህ ነው ነገ አስከፊ ችግር ከመምጣቱ በፊት እናት ሀገራችን እናድን። ከፋኖ ወንድሞቻችን ጎን በመቆም መላው የኢትዮጵያ ህዝብ ህዝባዊ እንቢተኝነቱን አጠናክሮ መቀጠል አለበት። ህዝባዊ ጥሪ እናደርጋለን። ለዚህ ነው
አድማጮቻችን አንድ ማስታወቂያ ካሰማን በኋላ ወደ ውይይቱ እንሄዳለን።
ከውርደትና ከውድቀት ከመብረሰብ የምናድነው ጥሪ ይህንን የምናቀርበው አትነሳም ወይ የግፍ አገዛዝ አይበቃህም ወይ? ለህግ የበላይነት ለነፃነቱ የማይታገል ህዝብ ባርነትን የመረጠ ብቻ ነው። ድል ለኢትዮጵያ ህዝብ፣ ድል ለህግ የበላይነት። በቃ እናት ሀገራችን ኢትዮጵያ ከውርደትና ከውድቀት እናድን የሚል የጋራ ህዝባዊ ጥሪና የምክር ቤቱ መግለጫ ይሄ ነው። እጅግ በጣም አመሰግናለሁ። የሚቀጥለው በአስተያየት እመጣለሁ። ታንክ ዩ ሶ ማች አምቴ።
ከልብ አመሰግናለሁ ኢንጂነር ኦባን ጉማን። ይሄ እንቅስቃሴ እንግዲህ መቼ ያው ውስጡን ባለፈውም በነበረው ውይይት ላይ ስናነሳ ቆይተናል። የእንቅስቃሴያችሁ ዋና አላማ በተወሰነ ደረጃ እንግዲህ አጠቃላይ ለውጥ ለማምጣት ነው። ምን ያህል የተቀናጀ ስራ እየሰራችሁ ነው? እንደተባለው ደግሞ እንግዲህ ከፋኖም ከሌሎችም አመራሮች ጋር ውይይት ለማድረግ ሞክራችኋል ወይ? ምን ለመስራት ነው ያስባችሁት?
ወል እንግዲህ ያው እንደምታውቀው እስካሁን ድረስ ያለው ዳይመንሽን በጣም የሰፋና ሁሉም አቀፍ ወደዚህ የተሰበሰቡ እንደሆኑ ለመረዳት ይቻላል። እስካሁን ድረስ እንግዲህ 31 በብሔር ደረጃ 31 ናቸው። በክልሎች ደረጃ ከተወሰደ አንድ ክልል ብቻ ወይም ሁለት ክልሎች ብቻ ካልሆኑ በስተቀር ሁሉም እነዚህ 31ዎቹ ከሁሉም ክልሎች የተወጣጡ አካላቶች ናቸው እና እስካሁን ድረስ አድማሱ እንግዲህ የሰፋ የሄደ ነው። የጠበበ ሳይሆን በተስፋ ብዙ የሚጠበቅበት አፕሮች እንደሆነ ነው እስካሁን ድረስ የኢትዮጵያ ሕዝብ እንትን የሚለው እና ይሄ በእርግጥ ጅምሩ በጣም አመርቂና ዲሞክራሲ የሞላበት አሰራር ስለሆነ ካለው አሁን ካለው ሁኔታ መገንዘብ ይቻላል። አሁን እኛ ራሳችን አሁን ከአራት ክልሎች ነን ተሰብስበን እዚህ ላይ እናገረው። ሌሎቹ አሉ ከሌሎች ክልሎች አሉ ከኛ ጋር መሳተፍ የሆኑ ግን ዊ አር ጀስት ግሩፕ ዋን ግሩፕ ቱ ይኖራል፣ ግሩፕ ቱ እና ግሩፕ ትሪ ደግሞ ይኖራል። እነኚህ ሁሉ እንግዲህ ከተለያዩ ክልሎች ናቸው እንግዲህ የተወጣጡ። አሁን የእንትኑ የዳሽቦርዱ ብዙ ሰው መውሰድ ስለማይችል ነው እንጂ ሁላችን በአንድ ማምጣት እንችል ነበር። ስለዚህ እና ጅምሩ በጣም ጥሩ ነው። እንደምታውቁት ሁሉም አሁን በኢትዮጵያ ውስጥ ያለው ሁኔታ ህግ የበላይነትን ያለመከበር ወይም ያለመኖር ያለው ሁኔታ መታየት ይቻላል። አሁን በወታደሮች አካባቢ ያለው ሁኔታ አይተናል። እንግዲህ ራይት ፐርሰን ቱ ቢ ኪል እየተውት ህዝብ እየጨፋጨፉት ህዝብ እየፈጁት ይህ እንግዲህ የህግ የበላይነትን ስለሌለ አሁን ለምሳሌ የህግ የበላይነት የሚከበርበት ሀገር እንደ አሜሪካ አይነት እንኳን እዚሁ ሀገር ውስጥ ቀርቶ ወደ ውጭ በሚሄዱበት ጊዜ አንድ ወታደር ከህግ ውጭ ከህግ በላይ የሚሆን ከሆነ እና ከህግ ውጭ አንድ እርምጃ እንትን ቢያደርግ ተጠያቂ ይሆን ማንኛውም። ይህን እንግዲህ በተለያዩ ጊዜያቶች አይተናል። ይህ እንግዲህ የህግ የበላይነትን ምንነቱ ግንዛቤ እንትን ውስጥ እንትን ማለት እንችላለን። ግን የኢትዮጵያ ህዝብ
ሰዊት ምንድን ነው ይሄ በጣም በተለይ ከነዚህ ከተለያዩ ብሔር ብሔረሰቦች ተወጣጥተው ይህን ማሰማታቸው ትልቅ ነገር ነው። ለሌሎች ቆምንላቸው ሲል የነበረው እንግዲህ ብልጽግና እና ህወሓት እነዚህ ውጭ የሚኖሩ የተለያዩ ብሔር ብሔረሰቦች ተወካዮች መጨረሻ ላይ ደጋግመው የሚናገሩት ምንድን ነው የህግ የበላይነት ትክክል ነው ነው እንጂ አሁን በየቦታው በአራቱ የአማራ ክፍለ ሀገራት ወታደሩ የፈለገውን ነው የሚያደርግ። አቋቋምህ አላማረኝም ብሎ ወይም አቋቋምሽ አላማረኝም ብሎ ወይንም ይሄን ሙዚቃ ሰማህ ብሎ የሚገልበት ያለው ሁኔታ ነው ላለፉት አንድ አመት ከስድስት ወር በላይ። እና ቀደም ብለው እነሱ እንደተናገሩት የህግ የበላይነትና ተጠያቂነትና የህግ የበላይነት አሁን የዚህን ሀገርንም ሌሎች ሀገሮችንም ጠቅሷል ማለት ነው። እና ይሄ ጥሩ ነው እንግዲህ ይቀጥላል። ዝም ማለት አያስፈልግም። ነው እንጂ የህፃን አይነት ነገር ይሄ ብልጭ ነገር በማድረግ ህፃናት ናቸው እንደዚህ ልጆች ሁነን ምናቀው የሚደለሉ በብልጭልጭ ነገር በጣፋጭ ነገር እና ይሄ ነው ሰውት አንቺስ ይሄን በሰማሽው ምን የምትይው ነገር ነው
ይሄ ሁሉም ኢትዮጵያዊ ኢትዮጵያዊ ሁሉ ማድረግ ያለበት ነው ሁላችንም አንድ ሆነን በብሔር ሳንከፋፈል ተስማምተን ተነጋግረን የጋራ ጠላታችንን እንዴት እንደሆነ መከላከል ይኖርብናል ይሄ ጥሩ ጅምር ነው ሁሉም እንደዚህ ቢቀጥልበት ጥሩ ይመስለኛል አንድ ሙዚቃ እናዳምጥና ወደ ሌላው ፕሮግራማችን እንሄዳለን
ፋይስ ከነቀን ቁጥይ የበሰጨኝ ምት ጃፍሩ ነበር የተውን ባይን ቁጥይ የነደደኝ ኢትዮጵያዊ ነስር የጠራኝ ባዘሬ የበሰጨኝ አማራ ነኝ ስለው ለምን ከፋው ዛሬ የነደደኝ ትክን ያልኩ ኢትዮጵያዊን ማላቱ ስለበኛ አንተ ወይ የበሰጨኝ የበገለኝ የአማራነት ስሜን እንዴት አልመክተው የነደደኝ የተፈተነው በቀኝ በግራ ጋር በደብዳ ስሙ ሲጠራ መፍጠኛነቶ ሳቅለበልቦ አንድ ቦላጭቶ በርስ አስቀልበው ለሰንደቋ አንድ ኢትዮጵያ ምን አለኝና ነው ከሷ ወዲያ አልማይስት የፋኖ ጥይት ሲተኩሰው ሲደማመሰው ምሽጉን ሲያፈርሰው በምድር ታንክ በሰማይ ጀት ቢደባለት ገጠማን መስሎኝ ወዴት ልንላቀቅ ወይ ልግልት ሀጭ ዘመነ ምሪያ አክታው መሳፍት
ሰሜን የደቡብ የምዕራብ ምስራቁ ኢትዮጵያዊነት ነው ያበሻ ሰቦቁ
ሰማኝ ማጅግ ነው አንተ ከጦር ገበሬ ባላስ ወሪ ልጅ ነው ታዲያ ተራራ ላይ ታሪክ የሰሩ ያርበኞች ልጅ እኮ ናት እና ያርበኛ ልጅ ነው ሰው ያውልቆ አባት ያልታጠቀውን ጠመንጃ ይፈታል እንዴ ይፈታል ወይ
አንተ ማነህ ማነህ
ኢትዮጵያ ማነህ
ፋኖነት አማራነት ነፃነት ኢትዮጵያዊነት ፋኖ ጀግንነት አሸናፊነት አርበኝነት ፋኖ ስማ ስማ ለጠላት ፈቶን ያለው ሽታ ራስ ከመታለን ጀባሽ ፋኖ ተኩስ ደውሳ ፋኖ
በብሔር በቋንቋ በጎሳ ሃይማኖት አድሎ ይቀርባል ከፋኖ ጋር ወደፊት የኢትዮጵያ ጀግና ተነስም ቢበላ እንድና ክተት ለነጻነት ከዚህ በላይ ምን ይስከነም ተጠብቆ ቋንቋው ሰብረካ ፈርደ ብለቆ ማንታውን እናተ ተውለድ ባንዳንደ ጀግና ልቡ ያበለ በቃ በሰጀ ወንድ ልጅ ቆረጠ ወንድ ልጅ
Support for KFAI comes from the Cedar Cultural Center presenting Marina Krut on Tuesday, July 15th. Marina Krut performs her songs with the bandura, a Ukrainian instrument that combines elements of the lute and the zither, which she plays in unique ways to add depth and dimension to the instrument. In addition to performing on the front lines of the Ukrainian conflict, Marina travels abroad to perform and express her appreciation for the support of her country. Opening the show is the harmony-focused ensemble Red Thread. More information about Marina Krut with Red Thread, available at thecedar.org.
እሺ ሚካኤል ወደ መጨረሻው ፕሮግራማችን ብትወስደን።
አመሰግናለሁ ሰዊት። አሁን ምናቀርበው ምንድነው እዚ ከመሆራን ዓለም በሚል ፕሮግራም ነው። ያው እንደምናውቀው ኢትዮጵያ ውስጥ ዘመናዊ ትምህርት በተለይ በ 50ዎች እና በ60ዎች ዩኒቨርሲቲዎች ኮሌጆች ከተከፈቱ በኋላ ኢትዮጵያውያን ወደ ውጭ ሀገር ተምረዋል። ከነዚህ መካከል በጣም የታወቁት እና በቀልዳቸው የሚታወቁ ግን በተለይ ብቻኛው በሙያቸው በምስራቅ አፍሪካ በአፍሪካ ቀንድ የታወቁት የሚባሉት ስለነሱ የቀረበ እስኪን ስማው ስለስታቸው የቀረበ ማለት ነው። ስለ ጌታቸው ቦለዲያ ዶክተር ጌታቸው ቦለዲያ
ታሪኩ ደብዝዞ የተከተበው ምሁር በ60ዎቹና 70ዎቹ የአዲስ አበባ ዩኒቨርሲቲ ሳይንስ ፋክልቲ ግቢ ውስጥ አጠር ብሎ ቀጠን ያለ ከሸሚዙ ላይ ቢራቢሮ መሳይ ክራባቱን አድርጎ ሽክ የሚል ባለመነጽር ከወጉ ፈንገጥ ብሎ ስለ ዕውቀቱ በጉራና በኩራት የሚናገር አንድ ኢትዮጵያዊ መምህር ነበር። በዛ ዘመን ተማሪዎች ዘንድ ስሙ ከዕውቀቱና ከአዝናኝ ቀልዶቹ ጋር ሲወሳ የኖረው የዛሬው ባለ ታሪካችን ማን ይሆን? የዚህ ምሁር ታሪክ በራስ የመተማመን የሀገር ወዳድነት በድፍረት የመኖር ታሪክ ነው። በዚህ ቪዲዮ መልእክት አዘል ሽሙጦቹን የማስተማር ጥበቡን ስብዕናውንና ሀገር ወዳድነቱን እናስተዋውቃችኋለን። በህይወት ተሞክሯቸው ለህይወት መንገዳችን ብርሃን የሚሆኑ ባለ ታሪኮችን በተከታታይ ለሚያቀርበው ለቻናላችን አዲስ ከሆናችሁ ታተርፉበታላችሁና ሰብስክራይብ በማድረግ የሰዋሰው ፖድካስት ቤተሰብ ይሁኑ። ወደ ባለ ታሪካችን እንመለስ። ይህ በራስ መተማመንና የድፍረት ምሳሌ የሆነው ምሁር ከአዳዲስ ተማሪዎቹ ጋር በሚገናኝበት የመጀመሪያ ቀን ወደ ሌክቸር ክፍሉ ገብቶ በልበ ሙሉነት ጂቢ የሚል ነገር በየትኛውም ስፍራ ካያችሁ ግሬት ብሪቴን ለማለት አሊያም ደግሞ ጌታቸው ቦሎዲያን ለማለት ነው ይላቸዋል። የዛሬው ባለ ታሪካችን ይህ የ1960ዎቹ እና 70ዎቹ ብቸኛው ኢትዮጵያዊ ባዮኬሚስትሪን ስፔሻላይዝ ያደረገና ልዩ የማስተማር ስልቱን ተማሪዎቹ የመሰከሩለት ጨዋ ታዋቂው ምሁር ዶክተር ጌታቸው ቦሎዲያን ነው። ልበ ሙሉ መምህር ዶክተር ጌታቸው በአገር ውስጥ ባሉ ብሎም በምስራቅ አፍሪካ በሚገኙ የተለያዩ ዩኒቨርሲቲዎች ግብዣ እየተደረገለት በሰዓታት ልዩነት ከአንዱ ዩኒቨርሲቲ ወደ ሌላው ዩኒቨርሲቲ በመጓዝ ያስተምር የነበረ የካምብሪጅ ዩኒቨርሲቲ ምሩቅ ባለ ብዙ መልክ ሳይንቲስት ነው። ቀጥን ከምንጫኑና ጠጡ። ይህ ከፊታቹ የቆሞ ከአለማችን ምርጡና በአፍሪካ ብቻኛው ባዮኬሚስት ነው ይላል። ትምርቱን ለመቅሰም ክፍል ውስጥ ለተገኙ ተማሪዎቹ በኩራት ትምርቱን ሲያጠቃልል አሊያም አንድን ጉዳይ በጥልቀት ካብራራ በኋላ ቆም ይልና ደግሞ This is the fertile mind of ጌታቸው ቦሎዲያ ይላል። ታዲያ እንዲህ ደረቱን ነፍቶ ስለራሱ የሚናገረው እቁ ሳይንቲስት ስለራሱ ያለው አመለካከት ከተራ እብሪት ሳይሆን ራሱን በጥልቅ ከማወቅ የመነጨ መሆኑን ብዙ ይናገሩለታል። ዶክተር ጌታቸው ቦሎዲያ እጅግ ውስብስብና ከባዱን በተለይም በባዮሎጂና ኬሚስትሪ ውቀት ጠንካራ መሰረት ከሌለ በስተቀር የማይደፈረውን የባዮኬሚስትሪ የትምህርት መስክን ከናኙበትና ስማቸው አብሮ ከሚነሳ ምሁራን ጋር አብሮ ተምሯል። ብሎም የቅርብ ወዳጆቹ ናቸው። እንደውም በጀነራል ኬሚስትሪ ቴክስት ቡኮቹ ስሙ ከገነነው ብራዲ ጋር አብሮ መማር ብቻ ሳይሆን ይህ ስመ ገናና ምሁር በክፍል ውስጥ ጥያቄን ፍራቻ ከጀርባ ይቀመጥ እንደነበር በአንድ ወቅት የብራዲን መጽሐፍ በእጁ ይዞ ላገኘው የፍሬሽማን ተማሪው እንዳሳበቀበት ይወሳል። ይህንን መሰል ወዳጆቹና ትውውቆቹ ዓለም ላይ የሚፈጠሩ ሳይንሳዊ ግኝቶች ቀድመው እንዲደርሱት መንገድ ፈጥረውለታል። ተማሪዎቹም የነዚህ ወዳጆቹን ትሩፋት ተጠቃሚ መሆናቸው ሳይታለም የተፈታ ነው። ለተማሪዎቹ ከባድ የሚባሉ የሳይንስ ክፍሎችን ቀለል አድርጎ ለማሳየት የተለያዩ የመርጃ መሳሪያዎችን አበልጽጎ ለማስተማሪያነት ከመዋሉም በላይ እነኚሁን ማሳያዎች ከተለያዩ ዩኒቨርሲቲዎች ጋር በመዋዋስ እውቀትን በሀገር አቀፍ ደረጃ ተደራሽ እንዲሆን ለፍቷል። የቀድሞ ተማሪውና በስነ ጽሑፍ አበርክቶ የሚታወቀው ነቢይ መኮንን በሸገር ራዲዮ ጣቢያ ከጋዜጠኛ ማዓዛ ብሩ ጋር በነበረው ቆይታ ያኔ እንኳን ለማስረዳት እንደ ግኝትም ለዓለም አዲስ የሆነውን የዲኤንኤ ሞዴል ለማሳየት በፕላስቲክ ስለሰራው ማሳያ ያወሳው ለዚህ ማስተማርን በፍቅር ለሚከውነው ሳይንቲስት አበርክቶ አንዱ ማሳያ ነው። ዶክተር ጌታቸው ቦሎዲያ ከሙያዊ አበርክቶ በላይ በህዝብ ዘንድ እንዲታወቅ ያደረጉት በተለያዩ ጊዜያት በልበ ሙሉነት ራሱን የሚገልጽበት መንገዶች ብሎም በየአጋጣሚ ተናገራቸው በተባሉ ሽሙጣዊ ቀልዶቹ ነው። በአንድ ወቅት እንዲሆነ ከስድስት ኪሎ ዩኒቨርሲቲ ወደ አራት ኪሎ ዩኒቨርሲቲ መኪናውን እያሽከረከረ ሲወርድ አንድ ተማሪ ዶክተር ጌታቸውን ሊፍት ይጠይቀዋል። ዶክተሩም ሊፍቱን ሰጥቶ አብረው ሲጓዙ ጨዋታ ይጀምራሉ። ዶክተሩ ምንድነው የምትማረው ሲል ልጁን ይጠይቀዋል። ልጁም የፖለቲካ ሳይንስ አራተኛ ዓመት ተማሪ ነኝ ሲል ይመልሳል። ዶክተር ጌታቸውም ይህን በልቡ ይዞ ከልጁ ጋር ሲጫወት ቆይቶ አራት ኪሎ ሲደርሱ ከተማሪው የመለያያ ጊዜው ይደርሳል። ልጁም በወጉ ስለተሰጠው ሊፍት አመስግኖ ከመኪናው ሊወርድ ሲል ዶክተር ጌታቸውም ልጁን ምንድን ነበር እማራለ ያልከኝ በማለት በድጋሚ ይጠይቀዋል። ልጁም ፖለቲካል ሳይንስ በማለት ይመልሳል። በሽሙጥ ቀልዶቹ የሚታወቀው ዶክተሩ ቀበል አድርጎ በሉ ፖለቲካውን ጠበቅ አድርጉት ሳይንሱን ግን ለኛ ተውት አለው እየተባለ የዶክተር ጌታቸው ቦሎዲያ ስም በተነሳ ቁጥር ይህም ታሪክ አብሮ ይነሳል። በሌላ ወቅት ደግሞ ዶክተር ጌታቸው ከሀገር የሚወጣበት ጉዳይ ይገጥመውና ለጉዞ የሚያስፈልጉ ነገሮችን እያሟላ ባለበት ወቅት የዋስትና ገንዘብ ማስያዝ እንዳለበት ይነገረዋል። እሱም ለምን ሲል ይጠይቃል። በዛው ከሀገር እንደወጡ እንዳይቀሩ ነው የሚል ምላሽም ይሰጠዋል። እሱም እኔ ጌታቸው ነኝ ሀገሬን ለመቶ አለቃ ትቼ የምቀረው በማለት ፊት ለፊት መመለሱ ይነገራል። ዶክተር ጌታቸው ቦሎዲያ በጣም ጎበዝ መምህርና ተመራማሪ የነበረ ቢሆንም እነዚህና ሌሎች በርካታ ሽሙጦችና ቀልዶቹ በድፍረት በሚወስደው እርምጃዎቹ ታጅበው ሙያዊ አበርክቶ ጎልቶ እንዳይታይ ሳይሸፍኑት እንዳልቀረ ብዙዎች ይስማማሉ። ዶክተር ጌታቸው ቦሎዲያ አገር ወዳድ ነው። ሁለት ጊዜ ኖቤል ሽልማትን አሸናፊ ለነበረው በካምብሪጅ ዩኒቨርሲቲ መምህር ባዮኬሚስት ወዳጁ ፍሬድሪክ ሳንገር በአንድ ወቅት የአማርኛ የፊደል ገበታን እንዲህ ከሚል መልእክት ጋር ይልክለታል። መቼም እነኛን ሁሉ የተወሳሰቡ ቦንዶችን መሰባበር የቻለ ጭንቅላት ይህችንማ በአንዴ ነው ፉት የሚላት። በምላሹም ሳንገር ግርግዳው ላይ የአማርኛ የፊደል ገበታን ሰቅሎ ሲያጠና የሚያሳይን ፎቶ እንደላከለት ይነገራል። የሀገሩን ፊደል ገበታ አዋስቶ ባህር ያሻገረው ሀገሩን ቢወድስ አይደል ስብዕናው። እጅግ በጣም ለመቅረብ ቀላል የሆነውን ባህላዊ ተጽዕኖ የሌለበትን የዶክተር ጌታቸው ቦሎዲያን ስብዕናን ከእውቀቱ ጥልቀት ጋር አጋብቶ ነቢይ መኮንን ከጋዜጠኛ ማዓዛ ብሩ ጋር በነበረው ቆይታ እንዲህ ይገልጸዋል። ዶክተር ጌታቸው ቦሎዲያ እውቀቱ እንደ ገብረ ክርስቶስ ደስታ ስዕሎች አብስትራክት፣ ባህሪው ደግሞ እንደ ገብረ ክርስቶስ ደስታ ግጥሞች ለመረዳት ቀላል ነው። ዶክተር ጌታቸው ቦሎዲያን በብዙዎች ልብ ውስጥ የመኖሩን ያህል ትክክለኛ የህይወት ታሪኩ ተከትቦ አለመቀመጡ ወይንም በተለያዩ ቦታዎች ላይ ተበጣጥሶ ከሌሎች ግለሰቦች ታሪክ ጋር በጥገኝነት ከሚወሱ የታሪኩ ጥቂት ክፍሎች በስተቀር የህይወት ታሪኩና ሙያዊ አበርክቶ በጥልቀት አለመሰነዱ በሁላችንም ዘንድ ቁጭትን የሚያጭር ነው። እርግጥ ከዚህ ዓለም በሞት ከተለየ ከ1984 በኋላ እሱን የሚያስታውስና ታሪኩ ደብዝዞ እንዳይቀር በወዳጆቹና በሙያ አጋሮቹ የተቋቋመ ኋላ ላይም ቤተሰቦች በተለይም ሴት ልጁ ዶክተር የሚ ጌታቸው እርዳታ የታከለበት ጌታቸው ቦሎዲያን ፌሎሺፕ የተሰኘ ለባዮኬሚስትሪና ሕክምና ተማሪዎች ድጋፍ የሚያደርግ ማህበር ተቋቁሞ ነበር። ከምስራቅ ኢትዮጵያ የአራዶች ከተማ ድሬዳዋ የተገኘው እጅግ ከባዱን የባዮኬሚስትሪ ትምህርት ዘርፍን ይራቀቅበት የነበረው በትምህርቱ ባሳየው ብቃት የቀዳማዊ ኃይለስላሴ ፌሎሺፕ
የነበር በጣም የታወቀ ምሁር ነው። በጣም የሚገርም ነው እንደዚህ እህታችን በማቅረቧ። ይህን እንግዲህ ያቀረው ሰዋሰው ብሮድካስቲንግ ኔትወርክ የተባለ ነው። እንግዲህ እናመሰግናለን ሰዊት።
አዎ በጣም ጥሩ ታሪክ ነው። በተለይ በኢትዮጵያ ታሪክ ውስጥ አስተዋጽኦ ያደረጉ ባለሙያዎች ባይረሱ ጥሩ ነው እንላለን በአጠቃላይ።
Feel who had it.